Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ምትክ የለሽን የዛሬን እንቅልፍ ዛሬ ካልተኛ ጨርሶ ላይመለስ አምልጦሃል።
የነገው እንቅልፌ ገና ድሮ አምሮኛል።
ማንነታቸው ባልታወቁ ሰዎች በሚል ተመዝግበው የተገኙ በቀልዳ ቀልድ ለዛ የታጀቡ ቁም ነገር አዘል ጭብጦች ናቸው። ምስጢሩ ግን ሰፈት አድርጎ ከእንቅልፍ ዓለም የሚያዘልቅ ይመስላል።
በቂ እንቅልፍ ባለማግኘታችን የረጅም ጊዜ ጉዳቶች የምንላቸው በሰዓት አለመተኛት፣ የተዛባ እንቅልፍ፣ ወደፊትም የአእምሮን የአንጎልን መጠኑን ራሱ የሚቀንስ ይሆናል፣ ማሽሻል እና በዛ ጋር ተያይዞ እንግዲህ እነዚህ የመርሳት በሽታዎች እና አልዛይመር የምንላቸው ደግሞ አእምሮን ስራውን ሙሉ በሙሉ የሚያዛቡ ህመሞች ለዛ ተጋላጭ እንደሆነ ያደርገናል።
የእንቅልፍ ሐኪምና የሚሰሩበት የጤና ማዕከል ዲሬክተር ናቸው ዶክተር አሰፋ ጀጃው መኮንን።
እዚህ በዩናይትድ ስቴትስ ሙሉ ወርሃ መጋቢት የተሰየመለት የጥሩ እንቅልፍ ባለቤትነት በረከቶችና እንቅልፍ አልባ የመሆንን ዘላቂ ጣጣዎች እንቃኛለን።
የሀገሩን እሴት ከውጭ ሀገር እሴት ጋር፣ ከርቤና አጣንን ከዲዮር ሻነል ጋር፣ ቡጊ ቡጊን ከስክስታ ጋር፣ ሹሩ ሜዳን ብሾፍቱን ከፓሪና ከኮሎኝ ጋር እውቀትን ከእውቀት እያመሳጠረ ያስደስተናል፣ ይጠይቀናል፣ ያስደንቀናል፣ ያስተምረናል። ይሄ ብዙ እዛ የታጨቀ ጥያቄ ያለው እዛ ውስጥ የሰው ልጅ እንዴት እንደሚመረምር፣ እንዴት ጠያቂ ዜጋ ኢንዲፔንደንት ዜጋ እንደሚሆን፣ ዝም ብሎ መንጋ እንዳይሆን የሚያሳስብ ነገር አለበት።
በአዲስ አበባ ዩኒቨርሲቲው አለ የስነ ጥበብና ዲዛይን ትምህርት ቤት ተባባሪ ፕሮፌሰር በቀለ መኮንን ድምጽ ነው የሰማችሁት።
አጽመ ቅሪቱን ካረፈበት ከዩናይትድ ስቴትስ የኦክላሆማ ግዛት ወደ እናት ሀገሩ ለመመለስ የተያዘውን ውጥን ጨምሮ
ስለ ዕውቁ ሰዓሊና ገጣሚ ገብረ ክርስቶስ ደስታ አዲስ አበባ ላይ ለበርካታ ሳምንታት የተካሄዱትን ልዩ ልዩ ዝግጅቶች መለስ ብለን እናያለን።
በኢየሩሳሌም የኢትዮጵያ ባህልና ሃይማኖት ያለውን ስፍራ እንዲሁም የዛሬውን የኢትዮጵያ ኦርቶዶክስ አማኒያን እኩለ ጾም ወይም ደብረ ዘይትን ያስታከከ ወቅት ከሚያጋሩት እንግዳው ጋር ንጉሴ አክሊሉ በአዲስ አበባ መስኮቱ ብቅ ይላል።
እሁድ መጋቢት 10 2015 ዓ.ም ጤና ይስጥልን፣ እንደምን ሰነበታችሁ ክቡራትና ክቡራን የፕሮግራማችን ተከታታዮች። የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን ከዋሽንግተን እንዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱን የዓለም ዜና እናስቀድማለን። ጠብቁን።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። ታንዛኒያ ፍሬዲ በተባለው ከባድ ዝናብና አውሎ ነፋስ ለተጎዱ በሺዎች ለሚቆጠሩ ሰዎች የምግብና የነፍስ አድን ማቆያ መሳሪያዎችን ለጎረቤት አገሯ ሞዛምቢክ ልካለች። በአደጋው ከ190 በላይ ሰዎች ሲሞቱ 584 የሚሆኑ ሰዎች ቆስለው 37 የሚሆኑት የደረሱበት እንዳልታወቀ ተነግሯል። የሰራዊቱ ተጠባባቂ ዳይሬክተር በሰጡት መግለጫ እንደተናገሩት 1000 ሜትሪክ ቶን ዱቄት፣ 6000 ብርድ ልብስና 51 ድንኳኖች ለእርዳታ ተሰጥተዋል። 6.8 ሬክተር ስኬል ያለው የመሬት መንቀጥቀጥ ኢኳዶርንና በከፊል ፔሩን መጥቶ 15 የሚሆኑ ሰዎች ሞተዋል። በመቶ የሚቆጠሩ ደግሞ መጎዳታቸው ታውቋል። አብዛኛው ሞት የተከሰተው በኢኳዶር መሆኑም ተዘግቧል። የኢኳዶሩ ፕሬዝዳንት ጊለርሞ ላሶ በትዊተር እንዳስታወቁት የአደጋ ጊዜ ሰራተኞች የተጎዱትን ለመርዳት ተሰማርተዋል። የአሜሪካ የአየር ንብረት አገልግሎት የመሬት መንቀጥቀጡን ተከትሎ የሱናሚ ማስጠንቀቂያ አልሰጠም። አብዛኞቹ የፈረሱት ቤቶች የሚያመሳስላቸው አሮጌና በብዛት ድሆች የሚኖሩበት መሆኑን አሶሲየትድ ፕሬስ በዘገባው አመልክቷል። የመሬት መራድን የሚከላከል አሰራርም እንዳልተከተሉ ሪፖርቱ አስታውቋል። ለእስራኤል የፍትህ ማሻሻያ የቀረበውን ሐሳብ ተንተርሶ ሁለቱም ወገኖች ማለትም በመንግስቱ ደጋፊዎችና ተቃዋሚዎች በሺዎች የሚቆጠሩ ዜጎች ትናንት ወደ ቴል አቪቭ ጎዳናዎች መውጣታቸውን ተከትሎ ፖሊስ ማንኛውንም ኃይል ግጭት ለማስወገድ ጣልቃ መግባቱ ተዘገበ። ከመንግስት ደጋፊዎች አንዳንዶቹ ማንነታቸው እንዳይታወቅ ጭምብል አጥልቀው የመንግስቱን ተቃዋሚዎች ሲሳደቡ ተስተውለዋል። የጠቅላይ ሚኒስትር ቤንጃሚን ናታንያሁ መንግስት የህግ ማሻሻያውን እያካሄደ ባለበት በአሁኑ ወቅት ተቃዋሚዎች የጠቅላይ ፍርድ ቤቱን ያዳክማልና የአገሪቱን መሰረታዊ ነጻነቶች አደጋ ላይ ይጥላል በሚል የተቀሰቀሰው ቀውስ 11ኛ ሳምንቱን ይዟል። ተቃዋሚዎች ናታንያሁ የክስ ሂደት ላይ ሳሉ የህግ ማሻሻያ ለማድረግ መሞከራቸውንም ይጋጫል ሲሉ ተችተዋል። በመጨረሻ ማድማጮች ሰሜን ኮሪያ ያጭር ርቀት ባሊስቲክ ሚሳኤል ወደ ባህር አስወንጭፋለች። ይህም አሜሪካና ደቡብ ኮሪያ ለሚያደርጉት ወታደራዊ እንቅስቃሴ መልስ ነው ተብሏል። የደቡብ ኮሪያ ኢታማዦር ሹም እንዳሉት ዛሬ ማለዳ የተወነጨፈው ሚሳኤል በአገሪቱ ላይ አልፎ በመስራቅ በሚገኘው የውሃ አካል ላይ አርፏል። ደቡብ ኮሪያና አሜሪካ የጦር ልምምድ ከጀመሩ ካለፈው ሳምንት ወዲህ ሰሜን ኮሪያ ሚሳኤል ስታስወነጭፍ ሶስተኛው መሆኑ ነው። ሰሜን ኮሪያ ልምምዶቹን የምትመለከተው እንደ ወረራ ልምምድ ነው ሲል አሶሲየትድ ፕሬስ በዘገባው አመልክቷል። ደቡብ ኮሪያ፣ አሜሪካና ጃፓን የሚሳኤሉን መወንጨፍ አውግዘው የአካባቢውን ሰላም ለማወክ የሚደረግ ጥረት ነው ብለዋል። አድማጮች ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሹ። መልካም ምሽት።
በድጋሚ ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ መጋቢት 10 2015 ዓመተ ምህረት የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታየና
አሉላ ከበደ ነን። አድማጮች አሁን የመክፈቻውን ስልት እናስቀድም። ቆንጅት ለሁሉም ጊዜ አለው የሚለውን አባባል ስትሰሚ ምን ይከሰትልሽ ይሆን?
እኔ የሚከሰትልኝ አሉላ በጊዜ ለኩሉ የሚለው ነው። እንግዲህ አዲስ አበባና ንጉሥ አክሊሉ ሰምተው እንዴ የገስ ችሎታ እንዴ ነው እንዴ አልተራጠረም
እንደምልሽ ገምታለሁ። ጥሩ መልስም ሰጥተሽኛል። እስኪ ደግሞ ገፋና አድርግ ወደ ተለመደና ወደሚታወቀው ለመልስሽና ትንሽ ፈለግ አድርጊ። በዚህ አረግ መነሻ የሚታወቅ ሐሳብ
ያባባሉ መነሻ ራሱ ለሁሉም ጊዜ ያለው ብሏል ሰለሞን። ሞት የሚሞትበት ጊዜው መች ይሆን የሚለው አይደለ?
ትክክል ቆንጅት። ጫታችን እንግዲህ እሱ ጋር ይጀምራል። ለመኖርም ለመሞትም በልማድ የሞት ታናሽ ወንድም አይደለም የሚባለው እንቅልፍ ለእንቅልፍም ለንቃትም ወይም ለመተኛትና ለመነሳት አሁን ለሁሉም ጊዜ ያለው
የሞት ታናሽ ወንድም አሉት።
ልክ ነው ቆንጅት። የመኖር ዋስትና መሆኑን ልባላሉት ይሆናል ላለው ዛሬ እንቅልፍን ከሞት ጋር ማመሳሰሉ ሳይቸግር አይቀርም። በአንድ መልኩ በኋላ ምንመለከተው ወግስት እናገኛለን። ድብን ያለ እንቅልፍ ሁሉ ነገራችንን ምንረሳበት እንዲኖረን እንፈልጋለን። ግን በእንቅልፍ ስዕሎች ውስጥ ከንቃት የነቃ የሚመስልም ሁኔታ ውስጥ እናልፋለንና ያን ጥያቄ ምናልባት ያን አባባል ምናልባት መመርመር ሳያስፈልግ አይቀርም።
ትክክል። እንግዲህ አሉላ አንተ የመስኩ አዋቂ ሆኖ እንግዳ ይዛል ወደ ቆይታችሁ ተወሰናለህ።
እሺ ቆንጅታ አመሰግናለሁ። ተመልካቾች ሙሉን በቴሌቪዥን መስኮት እንዲከታተሉን ጋብዝና ዛሬ በራዲዮ ብዙ ዝግጅቶችም አሉንና ዘለግ ካለው ቆይታችን የተወሰነውን እናሰማ። እንግዳችን ዶክተር አሰፋ ጅጃው መኮንን የእንቅልፍና የመተንፈሻ አካላት ልዩ ሐኪምና የሚሰሩበት የጤና ማዕከል ዳይሬክተር ናቸው። ዶክተር አሰፋ እንኳን ደህና መጡ።
እንኳን ደህና ቆዩ። በመግቢያችን ጠቆም እንዳደረግነው የእንቅልፍ ነገር ሁሌም እናውቀው የሚመስለን ያን ያህልም ቅርብ አይደለም። ለብዙዎቻችን እንነቃለን፣ ቀኑን እንውላለን፣ ማታ እንተኛለን። መሰረታዊ ከሚመስለው ጥያቄ እንደደረ ምናልባትም የተቋጨ መልስ ከሌለበት ለምንድን ነው የምንተኛው?
እንግዲህ በአብዛኛው ለምን እንተኛለን የሚለው ሙሉ በሙሉ መልሰናል አይባልም። እስካሁን የምናውቃቸው ነገሮች አንደኛ እንቅልፍ አይምሯችንም ሌላውም የሰውነት ክፍላችንም እንደገና የሚያብብበት ጊዜ ነው። ሪጆቬኔት የሚያደርግበት በእንግሊዝኛ እንደምንለው። ይህን ምንድን ነው እንዴት ነው የሚያከናውነው? ቀኑን በሙሉ በምንውልበት ጊዜ ከምናጠፋው ኃይል አንጻር የሚጠራቀሙ ኬሚካሎች አሉ። እነሱን የምናጸዳበት ጊዜ ነው እንቅልፍ። እሱ በእርግጠኝነት የተረጋገጠ ነው። ሌላው የተማርናቸውን ነገሮች ወደ ረጅም ጊዜ ማስተዋስ ለማድረግ ስቶር የምናደርግበት የምናከማችበት ያከማቸነውን ደግሞ ረድፍ ረድፍ የምናስይዝበት ጊዜ ነው። በልጆች ደግሞ እድገት በተለይ ቁመትን የሚመለከት አካላዊ እድገትን የሚመለከት ሁኔታዎች የሚከናወኑበት በእንቅልፍ መሆኑን እናውቃለን። ይህን ያህል የምናውቀው ነው። ነገር ግን የማናውቀው ደግሞ ዘዋቢ ነው።
ዶክተር አሰፋ እንግዲህ የእንቅልፍን ዝምድናና ጤንነታችንን ለማሰብ የሰውነታችንን ሙሉ አካላት ከእንቅልፍ ጋር የሚገናኙበትን መንገድ ማሰብ ሊያስፈልግ ይችላል። ግን ቅድሚያ የሚሰጠው አንጎል ነው። አንጎላችን ከእንቅልፍ ጋር ያለውን ግንኙነት በቅጡ ስለመረዳታችን እርግጠኛ አይደለሁም። የትውስታ አቅምን በተመለከተ ያን የትውስታ አቅማችንን ከፍ ለማድረግም ሌላ ቀርቶ ለማስታወስም እንቅልፍ ወሳኝ ነው ይባላል። እስኪ ያስጨምጡ።
ልክ ነው። አንጎል እንግዲህ እንቅልፍን በሚመለከት አንደኛ መሪነቱን ይዛል። ለምን? የእንቅልፍ መዘውር ዋናው አካል ያለው አንጎል ውስጥ ነው። እሱ እንግዲህ መተኛትና መንቃታችንን በአብዛኛው በ24 ሰዓት የሚደረግ ውደት እንዲሆን ይቆጣጠራል። በዛው ላይ ደግሞ በእንቅልፍ ሰዓት ላይ አንጎላችን ራሱ መጠኑን በመቀነስ በማስፋትና በማሳነስ የሚያጥበው ሰርኩሌት የሚያደርግ ፈሳሽ አለው። እሱ በእንቅልፍ ጊዜ ነው እንግዲህ ስራውን የሚሰራው። እሱን ካጎደል የሚጠራቀሙት ነገሮች አንጎላችን ላይ ጉዳት ያመጣሉ። በሚገባው የእንቅልፍ ደረጃ ካልሄድን ደግሞ ያጠራቅነው ነው እውቀት የት ላይ እንደተቀመጠ እሱን ደግሞ ጎትቶ ለማውጣት በሚያስፈልበት ጊዜ ያለው ኦርደር ይዛባል። ስለዚህ ሰዎች ማስታወስ ያስቸግራቸዋል፣ አዲስ ነገር መማር ያስቸግራቸዋል፣ የተማሩትንም መርሳት ይጀምራሉ።
ይሄ ግን የለት ችግር ብቻ አይደለም። ዛሬ እንቅልፍ አልተኛውምና
ጣዋት ቀደም ያሏቸውን የአንጎልን ብቃት የሚያስተካክሉ ወይም ደግሞ ብቃታችንን የሚያረጋግጡ ስራዎችን መስራት የሚስተንኝ ለአንድ ቀን ብቻ ሳይሆን በጊዜ ብዛት ዘለቄታ ያለውም ችግር ያስከትላል።
አዎ እንግዲህ እንቅልፍ መሰረታዊ የሆነ የጤና መሰረት ስለሆነ ለአካላችንም ለአእምሯችንም ዛሬ የምናጠፋው ጥፋት ወይም በቂ አለማግኘታችን ወዲያው የምናያቸው ችግሮች አሉ። በተደጋጋሚ ግን የረጅም ጊዜ ጉዳቶች የምንላቸው እንዲያውም እነሱ እጅጉን ያመዝናሉ። እና እንቅልፍን በሰዓት አለመተኛት፣ የተዛባ እንቅልፍ ወደፊትም የአእምሮን የአንጎልን መጠኑን ራሱ የሚቀንስ ይሆናል።
ሊሟሽሽ ይችላል ማለት ነው።
ሊሟሽሻል። እና በዛ ጋር ተያይዞ እንግዲህ እነዚህ የመርሳት በሽታዎች እና አልዛይመር ምንላቸው፣ ዲጀነሬቲቭ ምንላቸው ደግሞ አይምሮን ስራውን ሙሉ በሙሉ የሚያዛቡ ህመሞች ለዛ ተጋላጭ እንደሆነ ያንገናል።
እንግዲህ ከእንቅልፍ እጦት ጋር የሚገናኙት በዚህ ሰዓት የሚመለከቱ ሰዎች የማይመለከተው ሰው የለም። ሁላችንም እንተኛለን፣ ሁላችንም ከእንቅልፍ ጋር የተያያዘ ህይወት አለን እና እሱን ገፋ አድርገን በተለይ ከጤና መጓደል ጋር የሚያመጣውን እናያለን። እንደው በልማድ ከሚታሰበው ጋር በባህልም ካለው ጋር አንዳንድ ነገሮችን ብናዛምድ፣ ፊት ሰው እንቅልፍ ሲያበዛ ነበር እንደ ችግር የምናየው። ቅልፋም ይባላል። ምናልባት እንደው አሁንም ደጋግሞ የሚተኛ ከሆነ በቀንም እንቅልፉን ጠግቦ ተኝቶ መልሶ የሚተኛ ከሆነ ሳይጠግብ ተኝቶ የተዛባ እንቅልፍ የሚያመጣውን ችግር ወደኋላ ላይ እናያለን። እንደ ችግር እናይ ነበር። ዛሬ ግን እጦት ነው እያሳሰበ ያለው። አውቀን የሚሆን ሳንችል ቀርተን ወይንም በቂ ጊዜ ሳንሰጠው ቀርተን የሚከተለው። እርሱ ግን በዋናነት የሚያዩት ከእንቅልፍ ጋር የተያያዘ ችግር በሕክምናውም እንደ መላል ሰው የሚያዩት የትኛው ነው እንደ ትልቅ አሳሳቢ ችግር ሆኖ የሚታዩት?
ህብረተሰብን በሙሉ በምንመለከትበት ጊዜ አጠቃላይ የእንቅልፍ እጦት ነው። ምንድን ነው ይሄ? ባለፉት 100 ዓመት እንኳን የሰው ልጅ የሚገባውን እንቅልፍ በአንድ ሰዓት ቀንሷል። ይሄ እንግዲህ ያመጣ ነው የአኗኗር ዘዴ የፈጠረው ነገር ነው። አንደኛ ከብርሃን መፈጠር ጀምሮ አሁን ደግሞ የምናየው እነኚህ የኤሌክትሮኒክ ዲቫይሶች የምንላቸው የ24 ሰዓት ስራ የመስራት ልምድ፣ የፋክተሪዎች የእንቅስቃሴ በዓለም ላይ ደግሞ ያለመተኛት 24 ሰዓት የመስራት ጉዳይ ያመጣቸው ስለሆነ በአጠቃላይ ህብረተሰብ በሚመለከት የእንቅልፍ እጦት ነው ዋናው። ሁለተኛ ደግሞ አኗኗራችን አሁን ጭንቀት የበዛበት ነው። ኢኮኖሚ አለ፣ ጦርነት አለ፣ ዜናዎች ከቦታ ቦታ በቶሎ ይደርሳሉ። እነኚህ ከስትረስ ጋር ተያይዘው የሚመጡ በግል ደረጃ ግን ስናይ ደግሞ እንደ ሶሳይቲ፣ እንደ አካባቢው፣ እንደ ህብረተሰቡ የአንድ ሰው እንቅልፍ ራሱ በቂ እንኳን ላገኝ ቤት የመዛባት ችግሮችን የሚያስከትሉ ሁኔታዎችን ነው ደግሞ የምናየው።
የብርሃንን ነገር አንስተዋል። እንግዲህ እንቅልፍ ብዙ ጫፎች አሉት። የምንተኛው በምሽት ነው፣ ግልጽ ነው፣ ብርሃን የማያስፈልግበትም ሁኔታ ልናስብ እንችላለን። ነገር ግን ጭላንጭልም ቢሆንም ብርሃን በእንቅልፍ ሰዓት አለማየትን እንደ ዋና አስፈላጊ ነገር እየተነገረ ነው። በሌላ በኩል ደግሞ ብርሃን ግድ ማየት ያለብን የንጋቱን ሰዓት እንደ ትልቅ ነገር ይሰጣል። ምንድን ነው ብርሃን ከአንጎላችንና በተለይም ደግሞ ከእንቅልፍ ጋር የሚያስተሳስረው ሚስጥር?
እንግዲህ ዋናው የሰውነታችን የእንቅልፍና የመንቃት ንጥረ ነገሮች የሚመነጩት አንዱ በብርሃን በመታዘዝ ነው። ብርሃን በአይናችን ውስጥ ይገባና ወደ የእንቅልፍ መዘወሪያ አካል ላይ ይሄድና ሆርሞን የሚባሉትን ንጥረ ነገሮችን ወይ እንድናመነጭ ወይ እንድንዘጋቸው እንዳናመነጭ ያደርጋል። እሱ እንግዲህ ዋናው የዑደቱ ተቆጣጣሪ ነው። ከዛ ጋር ተያይዞ ነው ብርሃን በሚደበዝዝበት ጊዜ ያ ሆርሞን ይመነጫል። ብርሃን ደግሞ በከፍተኛ ሁኔታ በምናገኝበት ጊዜ ያ ሆርሞን ይዘጋል። ስለዚህ ዋናው የዚህን ዑደት የሚቆጣጠረው ብርሃን ነው። ሁለተኛው አካላዊ እንቅስቃሴ ነው። አካላዊ እንቅስቃሴ በምናደርግበት ጊዜ እነዛ ሆርሞኖች ይቀዘቅዛሉ፣ በምናርፍበት ጊዜ ደግሞ ከፍ ይላሉ። ግን አንዱን በተናጠል ማየት አያስፈልግም። ብርሃንንም መቆጣጠር ያስፈልጋል፣ አካላዊ እንቅስቃሴንም መቆጣጠር ያስፈልጋል።
ይሄ ምናልባትም ወደ ዋናው ነጥብ የሚወስደን ይመስለኛል። ጤናን የሚመለከተውን ገፋ እያደረግኩ ነው ወደኋላ። አንጎላችን ውስጥ የራሱ ሰዓት ያለ ይመስላል። በሐኪሞች ቋንቋ ሰርካዲያን ሳይክል በሚለው እንግሊዘኛ አጠራር የሚጠራው የእንቅልፍ ሰዓት አቆጣጠር አድርጋችሁ የምትመለከቱት ዘወትር ከምንጠቀመው ሰዓት የተለየ ይመስላል።
ምንድን ነው የሚያደርገው ይህ የእንቅልፍ ሰዓት? እንዴትስ ነው እኛ መረዳት ያለብን?
አዎ የተለየ ነው። እንግዲህ ሰርካዲያን የሚባለው ይሄ በ24 ሰዓት ትንሽ አለፍ ያለ ነው። 24 ሰዓት ያልፋል። ለአብዛኛው ሰው እንዲያውም ወደ 25 ሰዓት ሊጠጋም ይችላል። እና በዛ በዝውውር ውስጥ ነው የሚሄደው። አንዱ በተፈጥሮ ግዴታ ነሰሲቲ የምንለው በተፈጥሮ ግዴታ የምናረጋቸው ነገሮች አሉ። ለምሳሌ መተንፈስ፣ የልብ መምታት። ከነሱ በላይ ደግሞ የዚህ የእንቅልፍ ዑደት በተወሰነ ሰዓት መምጣት ናቸው። እሱ ተፈጥሯዊ ነው። እያንዳንዱ ሴል ደረጃ ብንገባም የራሱ ደግሞ ሰዓት አለው የሚነዝርበት ማለት ነው። የእንቅልፍ እንግዲህ ልዩ የሚያደርገው አይምሮችን ላይ ያለው የእንቅልፍ ተቆጣጣሪ ሌላ የሰውነታችን አካል ውስጥ ያሉትን ሰዓቶች በሙሉ ይቆጣጠራል። በትልቁ ሰዓት ውስጥ ሌላ ደግሞ ሰዓቶች አሉ። አዎ
የየራሳቸው ዑደት አላቸው።
የየራሳቸው የሳምባ አሰራር ሌላ ነው፣ ጉበት የሚሰራበት ሌላ ነው፣ ኩላሊት የሚሰራበት ሌላ ነው፣ ልብ የሚሰራበት ሌላ ነው። ከዛ ደግሞ የወርድና በሴል ደረጃ እያንዳንዱ ንጥረ ነገሮች ሁሉ የምናመነጭባቸው ነገሮች ያን ሁሉ የሚቆጣጠረው ማስተር ክሎክ የሚባለው ዋናው ያለው ደግሞ አእምሮችን ላይ ነው። እሱ ደግሞ ትልቁ ስራ ያን እንዲያደርግ እንቅልፍና መንቃት በመቆጣጠር ነው የሚያደርገው።
ዶክተር አሰፋ እንግዲህ ገፋ አድርገን የጤና መጓደልን የሚያስከትሉትን ሁኔታዎች ማየት ይጠይቃል። በአንድ በኩል እንቅልፍ በተለያዩ ደረጃዎች ይፈረጃል። መተኛታችንና በቂ የሚባል ሰዓት በልማድ የምናውቀው አንዳንዶች ከሰባት እስከ ዘጠኝ ያደርጉታል፣ 8 ሰዓት ነው በስፋት የምናውቀው። ከሰዓቱ እኩል ግን የእንቅልፉ ጥራት የሚባለው ይገልጸው ከሆነ ምን ያህል ተኝተናል? ምን አይነት ጥሩ እንቅልፍ አግኝተናል? በየደረጃዎቹ የሚገለጹትን እንደው ድብን ያለ እንቅልፍ የምንለው የሞት ታናሽ ወንድም ይባላል እንግዲህ ሲመሰል በሱም ሊታይ ይችላል። ምንድን ናቸው እስኪ ዋና ዋናዎቹ ደረጃዎች? የቱ ነው የጎደለ ነገር ሆኖ በእርግጥ በጤናችን ላይ ለጤናችን ጠንቅ ሊሆን የሚችለው?
እንግዲህ ደረጃዎች የምንላቸው እንቅልፍ ራሱ በዛ 8 ሰዓት ውስጥ በራሱ ደግሞ የራሱ ዑደት አለው። በየ2 ሰዓት የሚከሰቱ ልውውጦች አሉ። ከዛ ውስጥ መጀመሪያ የአይናችን ሳይዘዋወር የምናረጋቸው እንቅልፍ ደረጃዎች 1 2 3 ምንላቸው ናቸው። እነሱ እንግዲህ በምድር የተወሰኑት የአይምሯችን የኤሌክትሪካል አክቲቪቲ የኤሌክትሪካል ዌቭ ይቀንሳል። ሰርኩሌት የሚያረግበት የሚዘዋወርበት ለምሳሌ የነጋ ሰው ላይ ባስቀምጥ 16 ጊዜ የሚወነጨፍ ነገር ነው ማየው። 3ኛ ደረጃ እንቅልፍ ላይ ሲደርስ 2 ጊዜ ብቻ ነው ወይም ከሁለት እስከ 3 ነው የሚሆነው። ያ እንቅልፍ ደረጃ 3ኛ ደረጃ የምንለው ለአካላዊ ለሆኑ ነገሮች ማረፍ ዋና ምክንያት ነው። ወደ 3ኛ ደረጃ እንቅልፍ ማንገባ ከሆነ በምንነቃበት ጊዜ ህመም ነው የሚሰማን። ልክ ስራ ሲሰራ የቆየ አካል ነው የሚኖረን። ከዛ ቀጥሎ ደግሞ አይናችን እየተዘዋወረ ሰውነታችን ብሬናችን ደግሞ በጣም በጣም አክቲቭ ሆኖ በተለይ የኢንፎርሜሽን ቅይር ቶሎ የሚያደርግበት ሁሉም የአእምሮ አካላችን ስራ ላይ የሚገቡበት ጊዜ አለ። ድሪም እናረግበት ማለት ነው፣ ህልም የምናይበት ደረጃ። እሱን ደግሞ በምናጣበት ጊዜ በአብዛኛው ማሰባችን፣ ለአንድ ነገር ያለን በፍጥነት መረዳት ሪአክሽን የምንለው ለአንድ ነገር የምንወስደው እርምጃ የሚዛባበት ማስታወሳችን የሚዛባበት ሁኔታ ነው የሚፈጠረው ማለት ነው። እና አጠቃላይ እንቅልፍን ስናይ በአጠቃላይ ነው ወይ ያጠረው ወይስ ደግሞ ከደረጃዎች ውስጥ በተለይ በጣም አስፈላጊዎቹ 3ኛ ደረጃ የምንለው እና የዚህ የህልም ደረጃ የምንለው የእነሱ ማነስ ደግሞ የራሳቸው የተለያየ ችግር ነው ያላቸው።
የህልምን ነገር አንስተዋል። እንቅልፍ ሲታሰብ ፈጥኖ የሚመጣልን ህልም ነው። እንዲያውም በልማዱ አባባል
ህልም
ተፈርቶ ሳይተኛ አይታደርም ይባላል። መልካም ነገሮችም የፈጠራ ስራዎችም በህልም ውስጥ እንደሚከሰቱ ሚስጥራዊ በሆነ መንገድ ለህይወታችን አስፈላጊ የሆኑ ነገሮች እንደሚደረጉ ወይም እውን እንደሚሆኑ ይታመናልና እስኪ ደግሞ ስለ ህልም ይንገሩን። ህልም የምናይበት ሁኔታ እንቅልፋችን እንዴት ነው ሊያዛባው የሚችለው? ከመተኛ ካለመተኛታችን፣ ጥሩ እንቅልፍ ካለማግኘታችን፣ ወይንም ደግሞ በመንቃትና በመተኛት መካከል በሚፈጠሩ ነገሮች ህልም የቱ ጋር ነው ያለው?
አሉላ ከዶክተር አሰፋ እንግዲህ ብዙ ትምህርት ለኛም ለአድማጮቻችንም እንዳገኘን ምንም ጥርጥር የለውም። እንደውም ለውይይታችሁ ስቱዲዮ ድረስ ጋብዛችሁ የመጡ ጊዜ በረዘም ያለ ቆይታ ለማድረግ እድል አግኝቼ ነበር ከዶክተር አሰፋ ጋር። በግሌም ብዙ ምክር ነው የመከሩኝ። ለምሳሌ መብራት ባለበት ቦታ ለመተኛት ማጨለም እንዴት እንደሚጠቅም፣ ሁለተኛ ነገር ደግሞ የምንነቃበትን የእንቅልፋችንን ዙር ሰዓቱን ማስተካከል የተወሰነ ጊዜ ማድረግ መንቂያ ሰዓታችን፣ ከዚህም ሌላ ደግሞ ማታ የምንተኛበትን ሰዓት ብቻ ሳይሆን የምንነቃበትን ሰዓት ራሱን ማስተካከል፣ በቃ የተወሰነ ጊዜ ማድረግ ለጤና ለእንቅልፉ ዙር ራሱ እንዴት እንደሚጠቅም በዝርዝር ብዙ ነገር ነው ያስተማሩኝ እኔን ራሴን እና አድማጮችም ከዚህ ውይይት ብዙ ጥቅም እንደሚያገኙበት እርግጠኛ ነኝ።
ትክክል ነው ቆንጅስ። የእንቅልፍ ነገር የቅርባችን የመሆኑን ያህል በውይይታችንም እንዳነሳ ነው እንደው ብዙ ትኩረት ማንሰጠው ነገር ግን እጃችን ያለ እንደ ዘበቱ ልብ በሚል ጊዜ ውስጥ በጤና ለመዝለቅ ከእጃችን ያለ አይነተኛ መሳሪያ መሆኑን፣ ሌሎች ያስፈልጋሉ የሚባሉ ግን ደግሞ ዋጋ የሚጠይቁ የአካል እንቅስቃሴ ብንል አመጋገብ ብንል በጣም አስፈላጊ ናቸው ግን ቀላል አይደለም። ነገር ግን ያን ያህል ዋጋ ሳያስከፍል ሊደረግ የሚችል ቸል ያልነው ያላወቅነው ነገር ነው። አይን ገላጭ ይመስላል የእንቅልፍ ሳይንስ የተለየ ትኩረት እያገኘ ነው በዚህ በዩናይትድ ስቴትስም በዓለምም ዙሪያ። እንግዲህ የመጀመሪያውን ምጥን ክፍል አስተምተናል አድማጮች፣ ቁም ነገር እንደገበዩ እንዳልሽ ተስፋ አድርጋለሁ። ሙሉውን ዝግጅታችንን በድረገጽና በፌስቡክ ገጾቻችን ላይ ይልቁንም ደግሞ በቪዲዮ የተደረገውን ቃለ ምልልስ እንዲከታተሉ ጋብዘን ለአሁኑ እንግዳችንንም አመስግነን ወደሚቀጥለው እንሻገር።
በጣም እናመሰግናለን። በአድማጮች ስም በጣም አመሰግናቸዋለሁ እኔም ዶክተር አሰፋን። የሁድ ራዲዮ መጽሔት ፕሮግራማችን ይቀጥላል። በመግቢያችን ያስተዋወቅነው ቅንብር ይሆናል። አሁን ቀጣዩ
ያለፍነውን የካቲት ወር በሙሉ በአዲስ አበባ ዩኒቨርሲቲ በልዩ ልዩ ዝግጅቶች ህይወትና ስራዎቹ ስለታሰቡለት ስለውቁ ሳሊና ገጣሚ ገብረ ክርስቶስ ደስታ የተሰናዳ
በዩኒቨርሲቲው ስር ያለውን የገብረ ክርስቶስ ደስታን ማዕከል ጨምሮ ወደፊት ሊሰሩ የታቀዱ ዳጎስ ያሉ ስራዎች ውጥኖችም የተዋወቁበት ነው።
መለስካቸው አማሃ ነው የተከታተለው። እነሆ ዝግጅቱን።
በአዲስ አበባ ዩኒቨርሲቲ የገብረ ክርስቶስ ደስታ ሙዚየም ያለፈውን የካቲት ወር ወርሃ ገብረ ክርስቶስ በሚል ስያሜ አክብሮታል። በወሩ ተከታታይ አራት ቅዳሜዎች የሥነ ጥበብ ባለሙያዎች፣ አድናቂዎቹ፣ ወጣት ተማሪዎችና ሌሎችም የሰዓሊውንና ገጣሚውን ሕይወት የተለያዩ ሥራዎቹን በመድረክ በማቅረብ በትውስታና በውይይት አስበውታል። በማጠቃለያው ቅዳሜም የእድምተኛው ፊርማ ሁሉ ያረፈባቸው ስምምነቶችና ጥያቄዎች ለሚመለከታቸው አካላት እንዲቀርብ ተወስነዋል። በየስፍራው የተበተኑ የሰዓሊው ሥራዎች በአንድ ማዕከል ተሰብስበው ለሕዝብ ተደራሽ እንዲሆኑ፣ ይህም ሕጋዊና ዓለም አቀፋዊ ደረጃዎችንና አሰራሮችን በጠበቀ መልኩ እንዲሆን፣ የተለያዩ ባንኮች ከቅርብ ጊዜ ወዲህ እንዳዳበሩት ባለው ተመክሯቸው በስሙ ቅርንጫፎችን እንዲከፍቱ፣ በአዲስ አበባ ዩኒቨርሲቲ በስሙ የተቋቋመው ሙዚየምም ደረጃውን የጠበቀና ዘመናዊ እንዲሆንና ሌሎችም ጥያቄዎችና ጥሪዎች ቀርበዋል። አንዳንዶች ምናልባትም በእድሜ ወጣት የሆኑ አድማጮች ገብረ ክርስቶስ ማለት ማን ነው? ይሄ ሁሉ እንዲደረግለትስ እሱ ማን ነው የሚል ጥያቄ ሊጠይቁ ይችላሉ። በአዲስ አበባ ዩኒቨርሲቲ አለ የሥነ ጥበባትና ዲዛይን ትምህርት ቤት ተባባሪ ፕሮፌሰር እንደዚሁም ሰዓሊና ቀራጺ በቀለ መኮንን ተገቢ ጥያቄ ነው ይላሉ። ለገብረ ክርስቶስ ይህ ለምን እንደሚገባውም ያስረዳሉ።
ይህ ሰውዬ አዲስ ያገጣጠም ስልት አለው። የሚገጥመው ምንድነው? የገጥሙ ቴክኒክ ብቻ ሳይሆን የሀገሩን እሴት ከውጭ ሀገር እሴት ጋር፣ ከርቤና አጣንን ከዲዮር ሻነል ጋር፣ ቡጊ ቡጊን ከስክስታ ጋር፣ ሽሮ ሜዳን ብሾፍቱን ከፓሪና ከኮሎኝ ጋር አይ ነው እውቀትን ከእውቀት እያመሳጠረ ኢንተርቴይን ያደርገናል፣ ያስደስተናል፣ ይጠይቀናል፣ ያስደንቀናል፣ ይነግረናል፣ ያስተምረናል። እንዲሁ ዝም ብሎ አይደለም የሚሰብከን፣ ውብ በሆነ ቋንቋና አገጣጠም በአዲስ መንገድ። እንደሱ የሚያነብ እንደሱ የሚገጥም አይነት ሌላ የለም። የሱ የራሱ መንገድ አለ። ይሄ ብዙ እዛ የታጨቀ ነገር አለ የታጨቀ ጥያቄ አለ እዛ ውስጥ የሰው ልጅ እንዴት እንደሚመረምር እንዴት ጥያቄ ዜጋ ኢንዲፔንደንት ዜጋ እንደሚሆን ዝሙሉ መንጋ እንዳይሆን የሚያሳስብ አመክንያዊ ዜጋ እንዲሆን የሚጠቅም ነገር አለበት ስዕሎቹ እንደዛው ያመጣቸው በፈረንጆች ጽፉታል ለምሳሌ እንደው ለምሳሌ አለ ለመጥቀስ አንድ የኢንዲያና ዩኒቨርሲቲ ፕሮፌሰር የጻፈው መጽሐፍ አለ እዛ ውስጥ ገብረ ክርስቶስ በቀዳማዊ ለስላሴ ሽልማት መሸለም የነበረበት በኢትዮጵያ አዲስ አስተራር በመምጣቱ ብቻ ሰው ከሳሃራ በታች አብስትራክት ኤክስፕሬሽኒዝምን አዲስ አስተራርን በስነ ጥበብ ውስጥ ለኢትዮጵያ በማምጣቱ መባል ነበርበት ብሎ ጽፏል ሌሎችም አሉ እንደዚህ እና ለክፍለ ዓለሙ ለክፍለ አህጉሩ ራሱ ያመጣው አዳዲስ አመለካከት አለ በስነ ጥበብ ውስጥ የሚመረመር ስለዚህ ይሄንን ውርስ እንደዚህ አይነት ውርስ ከሰጡ በየአቅጣጫው በየዲሲፕሊኑ እንደዚህ አይነት ውርስ ካላቸው ሰዎች መማር ካልቻል ሁልጊዜ ዜሮ ማርሽ ያስገባን ዜሮውን እንኖራለን
ለመሆኑ የገብረ ክርስቶስ ደስታ ግጥሞች ከሌሎች ገጣሚዎች ግጥሞች እንዴትና በምንድን ነው የሚለዩት? ለዚህ ጥያቄ እያንዳንዱ ማንም አንባቢና አድናቂ የራሱ አስተያየት ይምሮ ይሆናል። ነገር ግን በሙያው የሰለጠኑ ሰዎች የሚሰጡት አስተያየት ደግሞ የተለየ ዋጋ ይሰጠዋል። በአዲስ አበባ ዩኒቨርሲቲ የሥነ ግጥም መምህር ዶክተር በድሉ ወግጅራ አመለካከት የገብረ ክርስቶስ ደስታን ግጥሞች ከብዙ ገጣሚዎች ልዩ የሚያደርጋቸው በተራና ቀላል ቃላት ተቀምረው በገጣሚው ከፍተኛ የምናብ ንጻነትና ስፋት የተከሸኑ በመሆናቸው ነው ይላሉ።
በጣም ተራ ቃል ነው እየተጠቀመው ግን ተራ ግጥም አይደለም የሚጽፈው በጣም ይገርማል። ለምሳሌ አገሬ ላይ አገሬ ነጋል አገሬሽ መሻል አገሬ ቆላ ነው የአራተኛ ክፍል እኮ ጂኦግራፊ ነው ይሄ መንጋቱ ግን ልባችንን ያጠፋናል። ከየት ነው የመጣው ነው ጥያቄው። ይሄ ብቻ አይደለም እኔ ዋናው ነገር የምለው ምንድነው እንዲህ የሆነው የሚለው መመልከት ይበጃል ነው ማለት ምንድነው ይሄ ክሬቲቭ ኢማጂኔሽን ወይም ደግሞ ይሄ የምናባዊ ፍሪደም ከሁሉም የገብሬ ኢማጂኔቲቭ ፍሪደም ከሁሉም ይለያል በያስባል።
ወራ ገብረ ክርስቶስ በተሰኘው ባለፈው የካቲት ወር ባንዱ ቅዳሜ ከደራሲው የግጥም ስራዎች መካከል ጥቂቶቹ ቀርበው ነበር። ገብረ ክርስቶስ ደስታ አንተነህ መስከረም ብሎ የሰየመውን ግጥሙን ወቁቷናይ ተፈሪ ዓለሙ እንዲህ አንቦታል።
አንተነህ መስከረም ማለቂያ በሌለው ደማቅ ሰማያዊ ከሩቅ ያለው ጋራ ተነክሮ ሐምራዊ በዚያ ላይ ደመናው እንደ ጥይት ተነድፎ የተራራቀ ሲያንጃብብ ተቃቅፎ አንተነህ መስከረም የሐምሌን ጨለማ የናሴን ዝናብ የሻርከው አንተነህ በብርሃን ዛት በክረምቱ ወራት ሰማዩን ያስጌጠው የማርያም መቀነት በቀለም ያበደው ኢዛ ያርሶታል መሬቱ ላይ ለቆ በቀይና ቢጫ መስኩ ተጥለቅልቆ ወንዝና ጅረቱ ድንጋይና አፈሩ አገሩ ውብ ሆኗል ሜዳው ጀንተረሩ እንቁጣጣሽ አንተ ስጦታ የበዛ ለሰው መታሰቢያ ውበት የምትገዛ በሽቱ መዓዛ ለውጠው ዓመቱን ይታደር ሲያረጀው ፍጥረት ሌላ ይሁን ከምረው ዘመኑን ካበው በዓመት ዓመት በወሩ ደረጃ ፍጥረት ይጓዝበት ፍየሎች ይዘሉ ቅጠል ይበጥሱ ከተሰደዱበት ወፎች ይመለሱ ይልቀሙት እህሉን ይስሩ ቤታቸውን ይስፈሩበት ዛፉን የደስ ደስ ሲያሰሙ ንቦች ይራኮቱ ይንጠራሩ አበቦች ይንቁ ይከፍቱ እንቦሳና አገልገል በመስኩ ይፈንጩ ከብቶች ሳሩን ይንጩ ሕፃናት ይሩጡ ይሳቁ ይንጫጩ ዛፎች ይተንፍሱ ይፋሱ ጠረን ይሰራጭ በቦታው ያውደው አገሩን ጸደያዋን የመስቀል ደመራ ጠረና አልባብ ነው አየር የጠራ የሀገር ልብስ አንተ ነህ ነጭ እንደበረዶ ሰው የሚያጌጥብህ ጥበብህን ወስዶ ቡቃያ ነህ ትሸት ጓሚያ የበሰለ አረንጓዴ ልብስህ በጌጥ የተሳለ ጥቁር አረንጓዴ ቢጫማ አረንጓዴ የአተር አረንጓዴ ንጹህ አረንጓዴ ቀለም 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 የሚስተካክል የሚያስንቅ የለም ሀዘን የምታደርግ የገነት ምሳሌ ይታደል ወለላ ጠጁ በብርሌ ይስከር በደስታ ህዝቡ ይሳሳቅ ድምፁ የተማታ ሙዚቃው ይፍለቅ እንቁጣጣሽ ብለን እንስጥ ሰላምታ የዘመኑ መሪ የወሮቹ ጌታ ይጨብጨብ ለዝና ይጨብጨብ ለስራ ይጨብጨብ ለመልክህ አንተነህ መስከረም ዘመን የምታድስ አስጊጠ በቀለም።
በስነ ጽሁፍ የመጀመሪያ ድግሪያቸውን ለማግኘት የሚያስችላቸውን ማሟያ ጽሁፍ ሲያስተናግዱ በገብረ ክርስቶስ ደስታ ስራዎችና የህይወት ታሪኩ ላይ ያተኮሩት አቶ ብርሃነ መስቀል ደጀኔ ስለ ሰዓሊውና ደራሲው አስተያየታቸውን ለቪኦኤ ሰጥተዋል።
ገብረ ክርስቶስ ደስታ ለእኔ ዘርፈ ብዙ የጥበብ ሰው ነው። አንደኛ የኔ ዝንባሌና ፍላጎት የህይወት ታሪኩንም ስሰራ ደግሞ በገጣሚነቱ ተስቤ ነው። ግን የህይወት ታሪኩን ከገጣሚነቱም ባሻገር እውቅ ሰዓሊም መሆኑ የሁለት ጥበብ ከዛም በላይ ደግሞ ዘርፈ ብዙ የጥበብ ሰው ነው። ስፖርት ሰው ነው፣ የሙዚቃ ወዳድ ነው፣ የተከበረ መምህር ነው፣ የተከበረ ሰዓሊ ነው፣ የተከበረ ገጣሚ ነው። ህብረት ያለው ህቡር ሰው ስለሆነ ገብረ ክርስቶስ ደስታ የኢትዮጵያ ስነ ጥበባት ፈርጥ ነው ብሎ መናገር ይቻላል። ባጭሩ
የገብረ ክርስቶስ ደስታ ግጥሞች ማንንም ጥበብ አፍቃሪ የመማረክ ኃይል ያላቸው ይመስላል። ከአፍቃሪ ሙዚቃና ከውቅ ድምፃውያን መካከል ሚካኤል በላይነህ ከጥቂት ዓመታት በፊት የገብረ ክርስቶስ ደስታን አንድ ግጥም በዜማ አቀናብሮታል።
And just a little while, he could come out of the way.
የገብረ ክርስቶስ ስዕሎች በአገር ውስጥ ከተሰጣቸው አድናቆትና ክብር ይልቅ በውጭ አገር ሰዎች ያገኙት አድናቆትና ክብር በእጅጉ እንደሚበልጥ ብዙዎች ይናገራሉ። በኢትዮጵያ ውስጥ በአዲስ አበባ ዩኒቨርሲቲ ከተከፈተው የገብረ ክርስቶስ ደስታ ማዕከል ወይንም ሙዚየም በስተቀር ሌላ የለም። እሱም ቢሆን ለብዙ ሰዎች ዛሬም እንግዳና የማይታወቅ ነው። ይህን የአገር ፈርጥ ነው የተባለ ሰው ማንነት ስራውንና የማይተመን ዋጋውን ለሀገሩ ሰዎች ይበልጥ ለማስተዋወቅ ምን ቢደረግ መልካም ነው? ሳሊና ቀራጺ በቀለ መኮንን ሐሳብ አላቸው።
እንግዲህ በደንብ ሰነዶቹን አሟልተን አንድ ባንክ ቢያንስ በአንድ ቅርንጫፍ ስሙን እንዲሰይም ማን ነው ይሄ የሚል ነገር እንዲስፋፋ እየተነጋገርን ነው። ግጥ ሆናል ወይ ተስፋ እናደርጋለን። ከሁሉ በላይ ግን የዚህ ሰው የሌጋሲ የዚህ ሰው ውርስ ግጥሞቹ ስዕሎቹ የታመቁ ዕውቀቶች፣ ኢንተርቴንመንቶች፣ ሐሳቦች፣ አስተሳሰቦች ያሏቸው የሚደነቁና መታወቅ የሚገባቸው ናቸው። እነሱ ህዝብ አክሰስ እንዲያደርጋቸው በተለይ በየመንግስት መስሪያ ቤት፣ በሆቴሎች፣ በባንኮች፣ በግለሰቦች እጅ ያሉትን ስራዎቹን በአንድ ሴንተር እዚህ ሰብስቦ ሁሉም ዜጎች ዘወትር እንዲመለከቱት፣ እንዲማሩበት፣ እንዲያደንቁት፣ እንዲደሰቱበት ከዘመናዊ መሳሪያዎች ጋራ ዘመናዊ መሳሪያ ስለ ብዙ ገንዘብ አይደለም ጥቂት ገንዘብ ነው የሚረዳንን እንፈልጋለን። እሱን እንግዲህ በተለያየ መንገድ ለመدرس ዛሬ በተመረጠው ስብስብ ኮሚቴ አማካይነት በጥቂት ገንዘብ ለሀገር ትልቅ የሆነ ነገር እናደርጋለን ብዬ በጣም ነው ተስፋ ማረከው።
ገብረ ክርስቶስ ደስታ ከመወዳት ሀገር ወጥቶ በውጭ ቀረ መጻተኛ ነው። በሕይወት እያለ በግጥም ተሰጠው የሀገሩን ፍቅር እንደሱ በተባ ቋንቋና ውበት የገለጸ ለመኖሩ ያጠራጥራል። ዕውቁ ተዋናይና የሕግ ባለሙያ አበበ ባልቻ አገሬ የሚለውን ግጥሙን እንዲህ አቅርቦት ነበር።
አገሬ ውበት ነው፣ ለምለምና ነፋስ የሚጫወትበት፣ ፀሐይ የሞላበት፣ ቀለም የሞላበት። አገሬ ቆላ ነው፣ ደጋ ወይና ደጋ እዚያ ብርሃን አለ ሌሊቱ ሲነጋ። አገሬ ተራራ ሸለቆ ረባዳ፣ አገሬ ጅረት ነው ገደልና ሜዳ። ውሸት ነው በበጋ ፀሐይ አትንፋጭ፣ ክረምቱም አይወርድም አይወርድም አይበርድም። አገሬ ጫካ ነው፣ እንስሳት አራዊት የሚፈነጩበት፣ በወጥመድ ሳይገቡ ሳይነካቸው ጠላት። እዚያ ያለ ነጻነት በሀገር መመካት፣ በተወላጅነት በባለቤትነት ያለ ነጻነት። አገሬ ሀብት ነው፣ ጎመኑ ሱፍ ጮማ፣ ቆሎ ክትፎ ስጋ፣ ድርቆሹ ፍትፍት ነው፣ ቃሪያው ሙክት ሰንጋ። ጠጅ ነው ወለላ፣ ከኩኛክ ይመጥቃል የመንደሩ ጠላ። እህሉ ጣዕም አለው፣ ጀራው ያጠግባል፣ በዓሉ ይደምቃል፣ ሙዚቃው ያረካል፣ ጭፈራው ዘፈኑ ችግርን ያስረሳል። እዚያ ዘመድ አለ፣ ሁሉም የእናት ልጅ ነው፣ ሁሉም የአባት ልጅ ነው። አላፍም አንዳንዴ ይመጣል መቃብር፣ ባላገርም ቸር ነው የአገር ልጅ ሲቸገር። ገነት ነው አገሬ፣ ምን ነው ምን ሲደረግ ምን ለምን እንዴት። ዘራፊ ቀማኛ ምቀኛ ወንበዴ ጥሬን ያፈር በእጁ ስንዝር ወሰን አልፎ የተቀደሰውን የአፍሪካ ላይ ደሴት በአገር ለማርከስ ጠላት ምን እንዴት። እምቢኝ ያሻፈረኝ ያሻፈረኝ እምቢ። መቅደስ ነው አገሬ፣ አድባር ነው አገሬ። እናትና አባቴ የደረደቡበት፣ ከአት ከቅድሚያት የተረካከቡት፣ አፈር የፈጩበት፣ ጥርስ የነቀሉበት አገሬ አርማ ነው። የነጻነት ዋንጫ በቀይ የተጌጠ በአረንጓዴ ቢጫ ሾህ ነው አገሬ። በጀግናው ልጅ አጥንት የተከሰከሰ፣ ጠላት ያሳፈረ አጥቂን የመለሰ አገሬ ታቦት ነው መቅደሴ ሃይማኖት። ዘመን የፈተነው በጠበል በጸሎት፣ ለም ለም ነው አገሬ፣ ውበት ነው አገሬ፣ ገነት ነው አገሬ። በሞት እሄዳለሁ ከመሬት ብገባ፣ እዛ ነው አፈሩ የማማ ያባባ። ስሳብ እሄዳለሁ ይሰበርም እግሬ፣ አለብኝ ቀጠሮ ከትውልድ አገሬ፣ አለብኝ ቀጠሮ ከትግግት አገሬ ካሳደገኝ ጓሮ።
ገብረ ክርስቶስ ደስታ በሕይወት እያለ በአገሩ እንደሚፈልገው በደስታም ሆነ በሐዘን ለማሳለፍ ባይታደልም በአገሩ ማኅፀን ተከቶ ለመኖር የነበረውን ፍላጎት ለማሟላት ጥሩ አቅጣጫ የያዘ ጥረት ተጀምሯል። በቀለ መኮንን በየካቲት ወር የመጨረሻው ቅዳሜ በተካሄደው በገበ ክርስቶስ መታሰቢያ ስርዓት ላይ ይህንን በተመለከተ የተከናወነውን ለቪኦኤ ማብራሪያ ሰጥተዋል።
እንግዲህ ከዛሬም ብዙ ሙከራዎች ይደረጉ ነበር እንደመሰለኝ የህግ ሰዎችን ጠይቄ እንደተረዳሁት ፍልሰተ አጽም ነው የሚሉት። አጽም ካንድ ሀገር ወደ ሌላ ሀገር በሚካቦታ ወደ ቦታ የሚንቀሳቀስበት ጊዜ ህጋዊ ጉዳዮች መሟላት አለባቸው። ከዚህ ውስጥ ለዚህ አጽም የቅርብ የሆነ ፈራሚ ያስፈልጋል። በህግ ተስማሚ የቅርብ ባለቤት ያስፈልጋል። እንደሚታወቀው ደግሞ ብዙ ጊዜ ሆነ ከሞተ ካረፈ ከተቀበረና የቅርብ የነበሩ እናት አባት እህት ወንድም የሉ። ስለዚህ አሁን ልጆቹ ተገኝቷል። የልጆቹ ህጋዊ ማረጋገጫ በፍጥነት እንዲሟላና በእነሱ አማካይነት ዛሬ እንግዲህ ተስማምተን የነበሩ የቤተሰቦቹም የነበሩ በሌላም ቦታ ያሉ እንዲሁም አፍቃሪዎቹ የስነ ጥበብ ሰዎች ከተሰበሰቡት መሃል አካዳሚኮችም እንደዚሁ መርጠናል። የተመረጡት ሰዎች ውጭ ሀገርም ካሉ እዚህም ሀገር ካሉ መርጠናል። ምናልባት የሰሞን እንደሆነ ፕሮፌሰር አቻመለ ሉል ዶክተር አስፋው ስነስተካሳ የመሳሰሉትን መርጠናል። እነሱ ሀገር ውስጥ ካሉት ጋራ በኢንተርኔትም በስልክም እየተገናኙ ይህን ነገር ማስተባበርና ጉዳዮቹን አሟልቶ አጽሞ ወደ ሀገሩ ቢመጣ እዚያ ነው አፈሩ የማማያባባ ስሞት ይሄዳለው ምናምን የሚለው ሲቃም ያስይዝ ግጥም አለው ስለ ሀገሩ።
አሁን የአዲስ አበባ መስኮት ሊከፈት ነው።
ንጉሴ አክሊሉ በምሽቱ ቅንብሩ ደግሞ ወደ ኢየሩሳሌም ነው የሚወስደን።
ቀደም ብለን ጠቆም እንዳደረግነው በኢየሩሳሌም የኢትዮጵያ ባህልና ሃይማኖት ያለውን ስፍራ
እንዲሁም የዛሬውን የኢትዮጵያ ኦርቶዶክስ አማንያን እኩለ ጾም ደብረ ዘይትን አስታኮ ከእንግዳው ጋር ብቅ ብሏል።
ኢየሩሳሌም ሆይ ብረሳሽ ቀኘት
ወዴት እያመራሁ እንደሆነ ትገምታላችሁ? አሉላና ቆንጂት እንዴት ሰነበታችሁ? በክርስትና እምነት ተከታዮች ዘንድ ዛሬ እኩለ ጾም ነው። ደብረ ዘይት ወዲህ ምጽአተ ክርስቶስ የክርስቶስ የመምጫው ቀን ተብሎ ይታሰባል። ጥቂት የማይባሉ ኢትዮጵያውያን ብዙም ባልተለመደ ሁኔታ በዚህ በደብረ ዘይት ብዙ ጊዜ ኢትዮጵያውያን የሚሄዱት ለትንሳኤ በዓል ነው። በዓሉን በኢየሩሳሌም በደብረ ዘይት ተራራ ላይ ለማክበር ወደዚያ እንደተጓዙ መረጃው አለኝ። ቀኑስ ቢሆን ዛሬ መጋቢት 10 አይደል? በእምነቱ ተከታዮች ዘንድ የኢየሱስ ክርስቶስ ግማደ መስቀሉ የተገኘበት ነው ብለው የሚያከብሩትና የሚዘክሩት ነው። ርፍ ባንድ ድንጋይ ሁለት ወፍ፣ አንድም ስቅለቱን አንድም ጻአቱን። እና ታዲያንስ በዚሁ እናንተን ኢየሩሳሌም ይያችሁ በገባ በዚያ ከ50 አመት በፊት እስራኤሎችና ባረቦች መካከል ተካሂዶ የነበረውን የስድስቱን ቀን ጦርነት የተመለከቱት አቶ አለማየሁ ገበያው ከባለቤታቸው ከወይዘሮ ህሊና አስፋው ጋር ይጠብቁናል።
አመሰግናለሁ። እኔ አለማየሁ ገበያው ዘውዴ እባላለሁ። የተወለድኩት ወሎ ጠቅላይ ግዛት የቹ አውራጃ ጃርሳ ቀበሌ ይባላል። ትምህርት 4 አመት አማ ደስታ አሁን ሽሮ ሜዳ የተባለው 2 አመት 9 እና 10 ኮከበ ጽባ ቀበና 11 እና 12 ሀረር መምህራን ማሰልጠኛ በሰኔ 25 ተመረቅነ። ከዛ ሊቀ ሊቃውንት ኃይለ መስቀል የኋላው አባ ማቴዎስ እሳቸውና አቡነ ዮሴፍ
የጅማው
ከኛ በኋላ ተመልሰው ነው ጅማ የሆኑት።
እሺ።
እንጂ መጀመሪያ ሹመታቸው ደምቢደሎ ኤጲስቆጶስ ከዛ ሊቀ ጳጳስ አዲስ ኢየሩሳሌም ነው። እንደው ግብረ ገብ የሆነ የቤተ ክርስቲያን ልጅ እንደዚህ እንደዚህ የሆነ ሰው ፈልጋለሁ ለጸሐፊነት አሏቸው። የኔ ልጅ አለ ይጠብቁ ብለው እዛ በአት አስቀምጠው አቆዩቸው። 2 ሐምሌ ጠዋት በ3 ሰዓት አዲስ አበባ ገባሁኝ።
በስንት ዓመተ ምህረት?
በ1958 ከሰዓት በኋላ ኢየሩሳሌም እንደሚሄድ ተነገረኝ። በዛው ቀን ኢየሩሳሌም ገባሁ። ለምን ያ ስድስቱ ቀን ጦርነት ሲመጣ እስራኤል መታወቂያ ታደል የእስራኤል መታወቂያ ካገኘ ስሩ አውት እስራኤል መዟዟር መስራት መማር ትችላለህ። እሺ። ያድል ገጠም። እሺ። 3 አመት ዩኒቨርሲቲ ከ3 አመት በኋላ ስራ ገባሁኝ። ዩኒቨርሲቲ መጀመርበት እንትን ተላለፈ። እሱ ሲተላለፈብኝ መካኒክ ኮርስ ገባሁኝ። በቀን 7 ብር እየተከፈለኝ መካኒክ ዲዝል እንድ ቤንዚል ትምህርቴን ቀን ስማር ማታ ማታ ኤመርጀንሲ ጣቢያ የህዝብ ማመላለሻ አውቶቡስ እዛ እየሰራሁ ከዚህ ደሞዝ አገኛለሁ። ከዛ ትምህርቴንና እስራኤል እዚህ እያልኩኝ ጨረስኩኝ።
እና እስራኤል ስንት አመት ኖር ከፈርማዩ?
አሁን እንግዲህ 59
በኢትዮጵያ መንግስት ውስጥ አልሰራህም ማለት ነው? ኤምባሲ ወይም ሌላ?
በማዕከሉ የዛ የንብረቱ ኃላፊ አድርገውኝ ታውራቢ ዘውዴ ወጥሮ በነበሩበት ጊዜ ከዛ በኋላ ደግሞ ላይ ዮሴፍ ወዲያው ደግሞ ጋሽ አበባው ነፍሱን ይማርና እናሱ እዚህ በጸባቸ ገብረ ስላሴ አማካይነት እንተዋወቅ ነበርና የነበሩት የመንግስት ንብረት ጠባቂ ቀሩ። አበባው ደግሞ እባክህን ከኔ ጋር እንስራ አለ። ቀንጭም ያለች ነች። $500 ደሞዝ ቆረጠልኝ።
ከአበባው ጋር ሰራችሁ?
ከአበባው ጋር ሰራነ። በኋላ ደርግ መጣ። ደርግ ሲመጣ ይሄኛው መጣ፣ ኢህአዴግ ሲመጣ አምባሳደሩ፣ ደህንነቱ፣ ባህር ኃይል ኮማንደሩ፣ አበባው በሙሉ እንግሊዝ ገቡ።
ያው ከሉ እንደሚባል
ከሉ በደንብ ክሻሺ አንድ ሰው ብቻ ነው የተመለሰው። ማነው? 2 የአየር ኃይሉ ኮረኔል ካሳሁን ይባሉ ነበረ። እሱ ብቻ ተመለሰ ወደ ኢትዮጵያ። የሚሊተሪ አታሸው ጀነራል ዮሐንስ ይባሉ ነበር። እሳቸውም ተመለሱ።
አቶ አለማየሁ፣ እስራኤል ኢየሩሳሌም ከገባህ በኋላ እንግዲህ ጥቂት ቆይተህ እንደገና ወደ አገርህ ለመመለስ ሚስት የማጨትን ፍላጎት እንደነበረህ የገለጽክልኛል። እስቲ እሱ እንዴት ነበር? እንዴት ወደ አዲስ አበባ መጣ?
አርብ ወደ እስራኤል ልመለስ እሁድ ከወይዘሮ ህሊና ጋር አስተዋወቁኝ።
ከአሁኑ ባለቤት?
ከአሁኗ ባለቤቴ ከልጆች እናት ጋር።
እሺ።
እሁድ የዛ ጊዜ ማስታወቂያ ሚኒስቴር ባልደረባ ነበረች። ከስራ መልስ 4 ኪሎ ፒያሳ እየተቃጠርነ ተወያየነ። እንጻጻፍ አሁን ቃል አልገባም ማለች። እሺ አመት ተጻጻፍነ። በአመቱ እና ተባልኩኝ። አሁን 59 አመታችን
ከተጋባችሁ?
አመሰግናለሁ አቶ አለማየሁ ገበያው። እዚህን ተከታይ የዛሬ 15 ቀን እየቀርባለሁ። ደህና ነውን?
ንጉሴ አክሊሉን ለዝግጅቱና መሰግናለን።
ለመስሂት ማስተዋሻና ከአንድ ወጣት ገጣሚ ጋር ላደረግነው ቃለ ምልልስ ጊዜ የበቃና አይመስልም።
ባለፈው ፕሮግራማችንም ጊዜ ጠፍቶ ያደረ ነውና ባይሆን ባጭሩ የመስሂት ማስተዋሻችንን እናሰማችሁ።
ሉሲና ድንቅነሽ ሊገናኙ ነው። ቀድሞንስ አንድ አይደሉም እንዴ ያሰኝሆናል። ያንድ ነገር ሁለት ስሞች በእንግሊዝኛና በአማርኛ።
ነገሩ ወዲህ ነው። የዩናይትድ ስቴትስ የኤሮኖቲክስ እና የጠፈር ምርምር አስተዳደር ናሳ እንደ አውሮፓውያን የቀን አቆጣጠር ህዳር 1 2023 ዓመተ ምህረት
በኢትዮጵያ የቀን አቆጣጠር ደግሞ በመጪው ዓመት ጥቅምት 21 2016 ዓመተ ምህረት ወደ ጠፈር የምትመጥቀው ሉሲ የተባለችው መንኮራኩር የመጀመሪያዋ ኢላማዋ
በፀሐይ ዙሪያ በመሽከርከር ላይ የምትገኝ አነስተኛ የሰማይ አለት ንበላት አስተሮይድ አዲስ ስም ተሸልማለች። ድንቅነሽ
ዓለም አቀፉ የስነፈለክ ማህበር እንደ አውሮፓውያን የዘመን አቆጣጠር በ1999 ዓመተ ምህረት የተገኘችውና በቁጥር ሲያሜ 152830 በሚል የምትታወቀው አስተሮይድ የሰው ልጆች መገኛ መሆኗ ለሚነገርላትና ዛሬ ትርምስ ላልተለያትና ግራ የተጋባች ለምትመስለው አገር ሌላ ማስተዋሻም ሊሆን ነው።
በድንቅነሽ ዙሪያ የመጀመሪያ ጥናቷን ለምታደርገው ሉሲ ሚሽን መልካም አጋጣሚ ተደርጎም ታይቷል።
የቀደመችው የምድሯ ድንቅነሽ ማለት ነው የሰው ልጆችን ቅድመ ታሪክ ለማወቅ እንዳበረከተችው የላቀ ዋጋ ሁሉ።
በስሟ የተሰየመችው አዲሲቱ የሰማያዊዋ ድንቅነሽ ደግሞ የሥርዓተ ፀሐይን ታሪክ ለማጥናት ትርጉም ያለው ዋጋ እንደምታዋጣ ታምናለች። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው።
የኢሜል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን ደግሞ 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ለገሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ በዚሁ ተሰናበትን።
ሰላም፣
ደህና እደሩ።
Yeah, yeah.